የኪዳን ወንጌል የሬዲዮ አገልግሎት ነው። በዚህ የሬዲዮ ሞገድ አማካኝነት ለምታዳምጡን ሁሉ በኢየሱስ ክርስቶስ ስም ሰላም እንላችኋለን። የቃል ኪዳን ወንጌል አገልግሎት በመላው ኢትዮጵያና የጎረቤት አገሮች እንዲሁም በመካከለኛው ምስራቅና በአፍሪካ አህጉር ውስጥ ለሚገኙ አድማጮች በ13.810 ሜጋሄርዝ አጭር ሞገድ ላይ የሚሰጠውን የሬዲዮ አገልግሎት አሁን ይጀምራል። አድማጮቻችን በየሳምንቱ ዘወትር ረቡዕ ምሽት በኢትዮጵያ ሰዓት አቆጣጠር ከ2 ሰዓት እስከ 2 ሰዓት ተኩል ድረስ በሚነሰጠው የሬዲዮን አገልግሎት አስተያየት ወይንም ጥያቄ ቢኖራችሁ እንደዚሁም ትምርቶቹን በካሴት ለማዘዝ የምትሹ በሚከተለው አድራሻ አገኙን። ኮቨናንት ጋስፕል ሚኒስትሪ ፒኦ ቦክስ 11176 አሌክሳንድሪያ ቨርጂኒያ 22312 USA በኢሜይል tasfayhaile@yahoo.com በሬዲዮ የምናቀርባቸውን መንፈሳዊ ትምህርቶች በኢንተርኔት ለማዳመጥ ቀጥሎ የተጠቀሱትን ዌብሳይቶች ወይም ድረ ገጾች ይጎብኙ። www.wangel.org ወይም www.covenantgospelministry.org። ትምህርቱን አዘጋጅቶ የሚያቀርብላችሁ መጋቢ ተስፋዬ ኃይሌ ነው።
አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን ኢየሱስ ክርስቶስ ስም ሰላም ላችኋለሁ። ባለፈው ሳምንት እግዚአብሔር እስራኤላውያኖችን እንዴት አድርጎ ወደ ግብጽ ምድር ሊገቡ እንዳደረገ ሰፊው አካፍያችሁ ነበር። ዛሬ ባለፈው ሳምንት እንደተናገርኩት የእስራኤል ሕዝብ በሙሴ አማካይነት ነጻ ሊወጡ የቻሉበትን የእግዚአብሔርን ያሰራሩን ሂደትና ታሪካዊ ሁኔታውን ለመንፈሳዊታችን በሚመች መንገድ እናያለን ብዬ አስቤ ነበር። ይሁን እንጂ ዛሬ ካለፈው ትምህርት ጋራ የተያዘ ጥቂት ሰፋ ያለ ነገሮችን ለበመናገር ጌታ ፈቃዱ ሲሆን ወደፊት አስተምራለሁ ብዬ አልኩትን በተከታታይ እቀጥላለሁ። የጌታ ፈቃድ የሚካሄድበት እምነት ምን መልክ እንዳለው ከአብርሃም ከዮሴፍ ህይወት በሰፊው መማር የምንችላቸው መሰረታዊ ቁም ነገሮችን እናገኛለን። ውድ አድማጮች አብርሃም ከአባቱ ሀገር ተጠርቶ እግዚአብሔር እንዳወጣው ተመልክተናል። የሰጠውንም ተስፋ ስንመለከት ነበር። በዚያ እስር የእስራኤል ህዝብ ወደ ግብጽ ሊገቡ የቻሉበትን ሁኔታ ምክንያቱንም ሁሉ አስተምሬ ነበር። አብርሃምን ከዘመዶቹ ለይቶ እንዲወጣ መጠራቱና ጌታ ወዳሰበለት ስፍራ መውጣቱ አምላካችን ፈቃዱን ሊፈጽምባቸው በሚጠራቸው ሰዎች ህይወት ሁሉ የሚሰራበትን አሰራሩን ያሳየናል። የጌታ ፈቃድ እንደ አብርሃም ከአንድ ስፍራ ወጥቶ ወደ ሌላ ስፍራ መሄድን ሊያሳይ ወይንም ላያሳይ ይችላል። ይሁን እንጂ የጌታ ጥሪ ሁልጊዜ የሚለይ ጥሪ እንደሆነ መጽሐፍ ቅዱስ ከዘፍጥረት እስከ ራእይ ይህንን ያሳየናል። ይህ በብሉይም ሆነ በአዲስ ኪዳን ተደጋግሞ የሚታይ የጌታ አሰራር ነው። ትላንት ከምንኖርበት ህይወትና የኑሮ ዘይቤ ወይንም እሴተ ስርዓት ማለት በእንግሊዝኛ ቫልዩ ሲስተም ሳይለየን ጌታ ፈቃዱን በህይወታችን ሊያከናውን አይችልም። እግዚአብሔር ወደ ራሱ የሚያስጠጋቸው ፈቃዱን ሊፈጽምባቸው የመረጣቸው ሰዎች ሁሉ ቀድሞ ይኖሩበት ከነበረው ከአምላክ ፈቃድ ውጪ ይመላለሱበት ከነበረ ህይወት ይለያሉ። በውስጣቸው ህይወታቸውን ይመራ ከነበረው የኑሮ ዘይቤ የኑሮ አመለካከት ሁሉ ይለወጣሉ። ያንን ሳይቀየር እግዚአብሔር ፈቃዱን ሊያደርግባቸው አይችልም። መለየትና መቀደስ በጣም የተያዙና የተዛመዱ ሐሳቦች ናቸው። የጌታ የመለየቱ ሥራ የምህረቱንና ያዳኝነቱን ሥራ በመጠቀም እኛን ያዳነበትን ዓላማና ፈቃድ በተግባር ለመተርጎም የሚችልበትን አሰራሩን አጣምሮ የያዘ ነገር እንደሆነ እንመለከታለን። አብርሃምን ከዘመዶቹ የለየው ለፈቃዱ ነበር። እግዚአብሔር ልጆች እንደሚሰጠው ከተናገረው በኋላ ልጆቹን ጌታ ባወጣው ቀድና ፈቃድ የነርሱ ባልሆነ ምድር እንደሚሄዱና በዚያ መጻተኞች ሆነው በባርነት እንዲኖሩ ለአብርሃም መናገሩ እግዚአብሔር ፈቃዱን በየትኛውም ሁኔታ ለማከናወን የተሰጠ አምላክ መሆኑን ያሳያል። አብርሃም ስለ እምነቱ ብዙ የተነገረለት የጌታ ባሪያ ነው። የአብርሃም እምነት ግን ሲሰራም ሆነ ሲያፈራ የምንመለከተው ለተገለጠለት ለጌታ ፈቃድ በመታዘዝ በኖረው ሕይወት ውስጥ እንደሆነ እናያለን። አብርሃም እግዚአብሔርን አመነ የሚባልለት ሰው ነበር እንጂ እንደ ዘመኑ ገዳዳ ትምህርት እምነቱን አመነ የተባለለት ሰው አልነበረም። ከዚህ የተነሳ አብርሃም እንደ ሰው ልማድ ሲያየው የማይመቸው ሆኖ ያገኘውን የጌታን ፈቃድ እንኳን የሚታገል ወይንም ያንን ለመቀልበስ የሚፈልግ ሰው ሆኖ አናየውም። እግዚአብሔር የተናገረውን ሁሉ የሚቀበል ሰው ሆኖ እናየዋለን። በርሱም ሆነ በዘሮቹ ሊሆን ያለውን ለጌታ ፈቃድ እንዲገዛ ምክንያት በሆነለት እምነቱ ሲቀበል እናየዋለን። ዮሴፍም ባለፈው እንደተመለከትነው በሕይወቱ የደረሰበትን መሸጡንም ሆነ ባርነቱን በመንፈሳዊ ራእይ እየተረዳ የተቀበለ ሰው አልነበረም። ስለ ዮሴፍ ይህንን ማለቴ ግራ የሚገባው ሰው ካለ በዘፍጥረት ምዕራፍ 42 ከቁጥር 21 እስከ 22 ላይ ወንድሞቹ ክፉ ሲያደርጉበት ይህንን ሁኔታ በተአምራዊ መረዳት እንዳልተቀበለው የሚያሳየውን የጌታን ቃል አነባለሁ። ወንድሞቹ ወደ ግብጽ ሄደው የሱን ማንነት ሳያውቁ እሱ ግን የነሱን ማንነት አውቆ ባለበት ጊዜ ሲናገሩ ዮሴፍ ከመሸጡ በፊት እነሱ ክፉ ሊያደርጉበት ባሰቡበት ሰዓት ዮሴፍ ያደረጋቸው ነገር ትዝ ይላቸው ይላቸው የነበረ ነገር ትዝ ይላቸው የተናገረውን ነገር ሲናገሩ እንመለከታለን። ቁጥር 21 ላይ ምን ይላል ለአምላካችን ቃል? እነርሱም እርስ በርሳቸው እንዲህ ተባባሉ፣ በእውነት ወንድማችንን በድለናል፣ እኛን በማማጠጥ ነፍሱ ስትጨነቅ አይተን አልሰማነውም፣ ስለዚህ ይህ መከራ መጣብን። ሮቤልም መልሶ እንዲህ አላቸው፣ ብላቴናውን አትበድሉ ብያችሁ አልነበረምን? እኔም አልሰማችሁኝም፣ ስለዚህ ነው አሁን ደሙ ይፈላልገናል ይላቸዋል። ዮሴፍ ወንድሞቹ ሊሸጡት ወይም ሊጎዱት በነበረበት ሰዓት ነፍሱ ትማጠናቸው ነበር፣ ትጨነቅም ነበር። ነፍሱ ሲጨነቅ ሁሉ ያውት ነበር። ዮሴፍ በሕይወቱ የሚሆነውን ሁሉ ግራ የሚገባው በሚገጥመው ነገር መጨነቁ የሚነቀፍ ባህሪ እንደሆነ አንመለከትም። ጌታ አምላክ በመረጣቸውና ፈቃዱን በሚያደርግባቸው ሰዎች ሕይወት የሚሆነውን ነገር እነርሱን ሳያማክር በገሃድ ሕይወታቸው በአመጸኞች ክፋትና ተንኮል ሳይበለጥ የሚሰራው ጥበበኛና ኃያል አምላክን እናያለን። ዮሴፍ በዚህ ነፍሱ ትጨነቅ በነበረበት ጊዜ የአምላኩን እጅ ልብ የሚልበትና የሚያስተውልበት ሁኔታ አልነበረም። ግን የአምላክ እጅ ግን በወንድሞቹ ክፋትና ተንኮል ውስጥ የአምላኩ እጅ እየተጠበበች ለዮሴፍ ወደሚበጀው የአምላኩ ፈቃድ ወደሚከናወንበት ስፍራ ልታደርሰው የምትሰራ እጅ ተሰውራ በዚያ ነበረች። ዮሴፍ ይህችን እጅ አላያትም። ዮሴፍ በእስር ቤት በነበረበት ጊዜ እንኳን ተፈቶ ነጻ መሆን የሚፈልግ ሰው እንደነበረ እንመለከታለን። ወደ ክብር ስፍራ የመድረሻ መንገድ አድርጎ እስር ቤቱን አይቶ አያውቅም። በዘፍጥረት ላይ ስንመለከት የእግዚአብሔር ቃል እንዲህ ይላል፣ ነገር ግን በጎ ነገር በተደረገልህ ጊዜ እኔን አስበኝ፣ ምሕረትንም አድርግልኝ፣ የኔንም ነገር ለፈርዖን ነግረህ ከዚህ ቤት አውጣኝ። እኔን ከብራውያን አገር ሰርቀው አምጥተውኛል፣ ከዚህም ደግሞ በግዞት ያኖሩኝ ዘንድ ምንም አላደረግሁም እያለ የጠጅ አሳላፊው ነጻነት ሁልሙ ከተተረጎመለት ከተፈጸመ በኋላ ዮሴፍን ነጻ እንዲያወጣው አትርሳኝ ብሎ ዮሴፍ ሲለምን እናያለን። ባጭሩ ዮሴፍ ከእስር ቤት መውጣት ይመኝ ይናፍቅ ነበር እንጂ እስር ቤቱን ወደ ክብር ስፍራ የመድረሻው መጠጊያ አድርጎ አያየውም ነበር። አሁን ዮሴፍ ሁሉ ለመልካም ከሆነለት በኋላ በሕይወቱ የሆነ ሁሉ ለበጎ የተደረገ መሆኑን ያስተዋለ እግዚአብሔር ሰው ነበር። በዚህ መረዳት ሳለ የበደሉትን የወንድሞቹን ክፋት ተቀቦ ፈቃዱን ሊያደርግ የወደደው የአምላክ ባሪያነቱን መጠበቅ የቻለ ሰው መሆኑን እናያለን። ስለሆነም የጌታ ብድራት በሕይወቱ ለበረከት ሆና ስትመጣና ታሪክ ሆና ስትገለጥ ጌታ አምላክ ፈቃዱን የሚፈጽምበት የእግዚአብሔር አገልጋይነቱን የሚጠብቅበት መንፈሳዊነት ሲገልጽ የታየ ሰው ነው። ይህ ሁኔታ በጌታ ቃል እንዲህ ሆኖ ተገልጿል። በምዕራፍ 45 ዘፍጥረት ላይ ከቁጥር 1 ጀምሮ ዮሴፍም በርሱ ዘንድ ቆሞ ባሉት ሰዎች ሁሉ ፊት ሊታገስ አልተቻለው። ሰዎቹም ሁሉ ከፊቱ አስወጡልኝ ብሎ ጮኸ ተናገረ። ዮሴፍ ለወንድሞቹ ራሱን በገለጠ ጊዜ በርሱ ዘንድ የቆመ ማንም አልነበረም። ቃሉንም ከፍ አድርጎ አለቀሰ። የግብጽ ሰዎችም ሰሙ፣ በፈርዖን ቤትም ተሰማ። ዮሴፍም ለወንድሞቹ እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወቱ ነውን? አለ። ወንድሞቹም ይመልሱለት ዘንድ አልቻሉም፣ በፊቱ ደንግጠው ነበርና። ዮሴፍም ወንድሞቹን ወደ እኔ ቀረቡ አለ። ወደ እርሱም ቀረቡ፣ እንዲህም አላቸው፣ ወደ ግብጽ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። አሁንም ወደዚህ ስለሸጣችሁኝ አትዘኑ፣ አትቆርቆሩም። እግዚአብሔር ሕይወትን ለማዳን ከናንተ በፊት ሰዶኛልና፣ ይህ ሁለት ዓመት በምድር ላይ ራብ የሆነበት ነውና የማይታረስበትና የማይታጨድበት አምስት ዓመት ገና ቀረ። እግዚአብሔርን በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒት አድናችሁ ዘንድ ከናንተ በፊት ላከኝ። አሁንም እናንተ ወደዚህ የላካችሁኝ አይደላችሁም፣ እግዚአብሔር ላከኝ እንጂ። ለፈርዖንም እንደ አባት አደረገኝ፣ በቤቱም ሁሉ ላይ ጌታ፣ በግብጽ ምድርም ሁሉ ላይ አለቃ አደረገኝ። አሁንም ፈጥናችሁ ወደ አባቴ ውጡ፣ እንዲህም በሉት፣ ልጅ ዮሴፍ የሚለው ነገር ይህ ነው፣ እግዚአብሔር በግብጽ ምድር ሁሉ ላይ ጌታ አደረገኝ። ወደ እኔና አትዘግይ፣ በጌሴም ምድር ትቀመጣለህ፣ ወደ እኔም ትቀርባለህ፣ አንተና ልጆች፣ የልጆችም ልጆች፣ በጎችና ላሞች፣ ከብትም ሁሉ። በዚያም አንተና የቤተ ሰዎች አንተ የሆኑ ሁሉ እንዳትቸገሩ እመግብሃለሁ። የራቡ ዘመን ገና አምስት ዓመት ሆኖ ቀርቷልና እንሆም ለእናንተ የተናገረቻችሁ የእኔ አፍ እንደሆነች የእናንተ ዓይኖች አይተዋል፣ የወንድሜም የብንያምም ዓይኖች አይተዋል። ለአባቴም በግብጽ ምድር ያለችኝን ክብሬን ሁሉ ያያችሁትንም ንገሩት፣ አባቴንም ወደዚህ ፈጥናችሁ አምጡት። የወንድሙንም የብንያምን አንገት አቅፎ አለቀሰ፣ ብንያምን በአንገቱ ላይ አለቀሰ። ወንድሞቹን ሁሉ ሳማቸው፣ በእነርሱም ላይ አለቀሰ። ከዚያም በኋላ ወንድሞቹ ከእርሱ ጋር ተጫወቱ። በፈርዖንም ቤት የዮሴፍ ወንድሞች መጡ ተብሎ ወሬ ተሰማ። በዚያውም ፈርዖንና ሎላሉቱ ደስ ተሰኙበት። ውድ አድማጮች፣ የጌታ ፈቃድ በሕይወታቸው እንዲሆን የሚያምኑ ሁሉ በሕይወታቸው በተሰራው መልካም ብድራት እግዚአብሔር ጉዳታቸውን አልፎ እነርሱ ባልተማከሉበት ሁኔታ ተይዘው ከመፈጠራቸው በፊት ለተነገረው ሐሳቡ የሚመቹ ድንቅ አገልጋዮች ሲሆኑ ከላይ ያነበብነው ክፍል ያሳያል። ዮሴፍ በደለኞቹን ወንድሞቹን የተቀበለው ከውስጣዊ ሕይወቱ ፈንቅሎ ባፈሰሰው እንባና ምሕረት ነበር። ዮሴፍም በእርሱ ዘንድ ቆሞ ባሉት ሰዎች ሁሉ ፊት ሊታገስ አልተቻለውም ይላል እግዚአብሔር ቃል። ወንድሞቹ ራሱን ሲገልጥ በፊቱ መቆም አልቻሉም። ነገር ግን እርሱ በእንባ ሆኖ አናገራቸው። ከተናገራቸው ነገሮች መርሳት የሌለብን መሰረታዊ ነጥቦች እንመልከት። ዮሴፍ ወንድሞቹን ወደ እኔ ቅረቡ አላቸው። የሸጣችሁኝ እኔ ወንድማችሁ ነኝ አለ። ወደዚህ ስለ ሸጣችሁኝ አትዘኑ፣ አትቆርቆሩ። እግዚአብሔር ሕይወትን ለማዳን ከናንተ በፊት ልኮኛልና። እግዚአብሔር በምድር ላይ ቅሬታን አስቀርላችሁ ዘንድ በታላቅ መድኃኒትም አድናችሁ ዘንድ ከናንተ በፊት ላከኝ አለ። የእግዚአብሔርን መልአክ የሚያስተውል የእምነት ሰው ነበረ። የእግዚአብሔርን ፈቃድ ለማድረግ እግዚአብሔር በሕይወቱ የሚጠቀምበት ሰው እንደሆነ እናያለን። የዮሴፍ እምነት የእግዚአብሔር ሰዎች ሁሉ ሊኖራቸው የሚገባ እምነት ነው። ዛሬ እግዚአብሔር በሕይወታችን የሚሰራቸው ብድራቶች ካሉት፣ ያቀናልን ኑሮዎች ካሉት፣ የተሳኩልን ሁኔታዎች ካሉ፣ ውድ ወገኖቼ በሌሎች ሰዎች ላይ ልንበለጥ ወይንም ደግሞ ሌሎችን ሊቀን ልንገኝ ወይንም ደግሞ ኑሯችን ባልተመቻቸበት ጊዜ ምናልባት የናቁን ወይም የጠሉንን ሰዎች ልናስንቃቸው በሆነ መንገድ መንፈሳዊ ነገራችን እንድንይዝ እግዚአብሔር አይፈልግም። በረከታችንን በእንደዚህ ያለ መንገድ እንድንይዝ እግዚአብሔር አይፈልግም። እግዚአብሔር መልካም ብድራት የሚሰራልን በሌሎች ሰዎች ተበልጠን ወይም ልቀን እንድንታይ እነሱን ለማቆሰስ ወይንም ዝቅ ለማድረግ በሆነ መንገድ እግዚአብሔር የሚባርከው ሰው የለም። ዛሬ ብዙ ሰዎች በድፍረት በጣም እጅግ በሚያሳፍር ሁኔታ እግዚአብሔርን እንደ ግል ጓደኛቸው የሌላው ጠላት የነሱ ወዳጅ የነሱ አባት የሌላው ደግሞ ዳኛ አድርገው ያቀርቡታል። እግዚአብሔር የሥጋ ለባሽ ሁሉ አምላክ ነው። እኔን ያጠገበኝ አምላክ ሌላው ተርቦ ሳይ ገበታዬን በሌላው ረሃብ ፊት እየተዝናናው ወይም እየተመጻደቅኩ ልበላ እግዚአብሔር አያደርግም። እኔን አልብሶኝ ሌላው የታረዘ ከሆነ እግዚአብሔር እኔን እያመጻደቀ እኔ እየኮራሁን በሌላው መታረዝ የኔ ክብር እንዲገለጥ አይፈልግም። አምላካችን ቅዱስና ጻድቅ ነው ስንል እነዚህ ባህሪያቱ እንዲህ ለመሰለ አመለካከት የሚበጁ አይደሉም። በመጽሐፍ ቅዱስ ያሉ የጌታ ባሪያዎች እምነት ለአምላክ ፈቃድ ማስኬጃ፣ ሰዎችን ለማዳን የሚሆን ሥራ፣ እግዚአብሔር ለሚሰራው አምላክ እንዲመቹ የሚያደርግ እምነት የነበራቸው ሰዎች ነበሩ እንጂ እምነታቸው እግዚአብሔር የሰጣቸውን የተስፋ ቃሎች ለራሳቸው መመጻደቂያና ለምድራዊ አስቤዛ ወይም ደግሞ በምድራዊ ደረጃ ለሚገኝ ክብር ከሌሎች ተበልጦ ለመገኘት ሊፎክሩበት በሆነ መንገድ የሚጠቀሙበት እምነት የላቸው። ዮሴፍ በልጅነቱ ያየውን ራእይ አስታውሶ ይናገር እንጂ የመተል የተመለከተውን ራእይ በተግባር የሚፈጽምበትን ሂደቱን ግን ጭራሹንም የሚያውቅ ሰው አልነበረም። ለምን? ታላቅነትና ክብር የሚያጅባቸው ታሪካዊ ክንዋኔዎች እግዚአብሔርን በእንዲህ መንገድ ይህንን ያደርግላቸው ሊፈጽምባቸው ያሉትን ባሪያዎቹን ሰዋዊ የሆነው ባህሪያቸው ከአምላክ ፈቃድ እንዳወጣቸው በሚሆን አሰራር ውስጥ ነው የሚያሳልፋቸው። ጌታ ያሳያቸውን ራእይ የሚሾፍሩ የታሪካቸው ሾፌሮች የራእያቸው አሽከርካሪዎች ሆነው አይመላለሱም። ክብር ዝና ሞገስ ባለበት ሁኔታ እግዚአብሔር የሚጠቀምባቸውን ሰዎች ሁሉ ጊዜ እግዚአብሔር በመከራ ውስጥ ነው የሚያሳልፋቸው፣ በዲሲፕሊን ውስጥ ነው የሚያሳልፋቸው፣ ዝቅ አርጎ ነው የሚያሳልፋቸው። ጥሩምባ ያስነፋላቸው የትንቢት አጀብና አላ አይደለም የሚያስገርም ትንግርት ያስነገረላቸው እግዚአብሔር የሚቀባቸው ባሪያዎች የሉትም። ዝናና ክብር ያስነገረ አይመራቸውም። መንገድ ጠራጊ ነብይ ያስፈልገው በታላቅ መከራ መስዋዕት ሆኖ ሊገለጥ ለመጣው መድኃኒት ለሆነ ጌታ ብቻ ነው። እንዲህ ተባለልኝ እያልን የትንቢት ዝና ያወራን የምንኖረው ኑሮ ሁሉ ያጠፋናል። ታሪክ ያልሆነ ከቦዘኔነት የማያድን በሕይወታችን ዲሲፕሊን ዲሆነ የእግዚአብሔር ሰውነትን መልካም መንፈሳዊ ማዓዛን በሕይወታችን የሚያመጣ አካሄድን እግዚአብሔርን መምሰልን የማያተርፍ የትንቢት ጋጋታ በመናገር ውድ ወገኖቼ ለእግዚአብሔር ክብር እንደማንውል ማስተዋል አለብን። የጌታን ፈቃድ ለማድረግ በሚያስችልን ለመታዘዝ በሚያበቃን የእምነት ሕይወት መሞላታችንን ማረጋገጥ አለብን። የተመለከተነው ራእይ ከየት ጀምሮ የት እንደሚደርስ የመቆሚያውን ስፍራውን ዝርዝር ሂደቱን አውቃለሁ ቆጣጣራለሁ የሚል ሰው ቢኖር የራእዩ ምንጭ ራሱ ነው። በዚያ ራእይ ነግዶ ማትረፍ የሚፈልገውም ሆነ ከመጀመሪያ ጀምሮ አዋቂው ራሱ በመሆኑ ነገሩ ገና ታሪክ ሆኖ በእግሩ ሳይሄድ ሰልፈኛ መሆን ይጀምራል። ራእዩ እንዳይፈጸም እንቅፋት በሆኑት ብቻ ሳይሆን ባልደገፉት ሁሉ ላይ ለበቀል ወይንም ሆነልኝ በሚለው ብድራት ሰዎችን ከማሳፈር አይመለስም። እግዚአብሔር ሰዎች እግዚአብሔር ለክብሩ ለሚሰራው ታሪክ የሚኖሩ ባሪያዎች እንጂ እግዚአብሔር ለክብሩ በሰራው ሥራ ተመጻዳቂዎች አይደሉም። ምንጊዜም ገናናነትና ክብር ታላቅ ሰውነትና ዝና ያለበትን ታሪክ ሲሰራብን ጌታ ጠርቶናል እንኳን ብለን ምናምን ሰዎች እንኳን ብንኖር የዛሬው ትምህርት የሸለፈታችን መግረጃ ቢሆንልን እመኛለሁ። እኛን ያማከለ እኛን መነሻው ያደረገ ውጤቱን በእኛ ታላቅነት የሚጠናቀቅ ባህሪ ባለው ራይ መመራት ከጌታ መስቀል ጋር በተጣላ ራይ ስንያዝ የሚመጣ መንፈሳዊ በሽታ ነው። የጌታ ፈቃድ ሥራ ማስኬጃ የሆነውን መለኮታዊ ቃል የኛ ምኞትና ፍላጎት ማካሄጃ ስናደርገው መጽሐፍ ቅዱሳችንን እንደ አስማተኛ ለፍጡር ፈቃድ አገልጋይ እናደርገዋለን። ታውቃላችሁ አስማተኞች መጽሐፍ ቅዱስን እየተጠቀሙ እንደሚደግሙ ታውቃላችሁ? ምኞታቸው ለማካሄድ ሰይጣኑንም አጋንንቱንም የሚጎትቱበት የሚያዙበት እንደሆነ ታውቃላችሁ? የጌታ ቃል የጌታ ፈቃድ የሚፈጸምበት የርሱ ብቻ መሳሪያ ነው። በኢሳይያስ 55 ላይ ሐሳቤ እንዳሳባችሁ መንገዳችሁ እንደ መንገዴ አይደለም ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ ከፍ ያለ ነው። ዝናብና በረዶ ከሰማይ እንደሚወርድ ምድርን እንደሚያረካት ታበቅልና ታፈራም ዘንድ እንደሚያደርጋት ዘርንም ለሚዘራ እንጀራንም ለሚበላ እንደሚሰጥ እንጂ ወደ ሰማይ እንደማይመለስ ካፌ የሚወጣ ቃሌ እንዲሁ ይሆናል። የምሻውን ያደርጋል የላኩትንም ይፈጽማል እንጂ ወደ እኔ በከንቱ አይመለስም። ያምላክ ቃል ከአምላክ ወጥቶ ሰው ለራሱ የሚጠቀምበት ቃል አይደለም፣ የአምላክ ፈቃድ ሥራ ማስኬጃ ነው። የጌታ ቃል በጥቃታችን ጊዜም ሆነ በሰልፋችን ጊዜ እንኳን የሚሰራው የመንፈስ ሰይፍ ሆኖ እንጂ የሰው ሰይፍ ሆኖ አይደለም። የጌታ ቃልም ሆነ ከጌታ በየትኛው መንገድ የምንቀበለው ራይ ሕይወታችንን ለጌታ ያደረ እንዲሆን ያደርጋል። እግዚአብሔር በዛ ለሱ ባደረ ሕይወት የተሰራውን ታሪክ ለእግዚአብሔር ክብር እግዚአብሔር ለሚወደው ሁሉ ይቅር ለበደሉን እንኳን በረከት እንዲሆን በሆነ መንገድ ከኛ እጅ ወስዷል። ክብር ለስሙ ይሁን። ዮሴፍም ሆነ አብርሃም እግዚአብሔር ሊፈጽሙ ላለ ፈቃዱ የተሰጡ የጌታ ባሪያዎች ነበሩ። ይስሐቅም ሆነ ያዕቆብ ጌታ ፈቃዱን የፈጸመባቸው የጌታ ባሪያዎች ሆኑት። የርሱ ሐሳብ በሕይወታቸው በመከናወኑ ነው። ዛሬ ጌታ በብሉይም ሆነ በአዲስ የተናገራቸውን ልባችን እንዲያቀኑና በጽድቅም የሚሆነውን ምክር በመስጠት ለበጎ ሥራ ሊያዘጋጁን የተሰጡን እውነቶች የአምላክ ፈቃድ የሚከናወንባቸው ከተናጋሪው እግዚአብሔር ሳንለያቸው የምንቀበላቸው ናቸው። ተናጋሪው ልብ ሳይባል መጽሐፉን ከባለቤቱ ቃሉን ከተናጋሪው ለይተን የምናገኘው አለን የምንለው እምነት ሁሉ ሥጋዊና ምድራዊ እምነት ይሆናል። ምናልባት ሳይኮሎጂካሊ ቡስት እንድናረግ አርጎ ሊሆን ይችላል። ምናልባት ለጊዜው ኢሌት አርጎ ሊሆን ይችላል። መንፈሳችን ብድግ ብድግ አርጎት ሊሆን ይችላል። ነገር ግን ውድ ወገኖቼ የእምነት ሕይወት አለኝ የሚል ሁሉ ለእግዚአብሔር ፈቃድ አድሮ የእግዚአብሔርን ፈቃድ በማድረግ ከራሱ ምኞትና ፍላጎት ይልቅ ለጌታ ፈቃድ ሲታዘዝ መታየት መቻል አለበት። በዚህ አይነት መንገድ የሚሆነው በምድራዊና ስጋዊ ህይወት በእምነት ላይ በተማከለ መንገድ የሚሆነው እምነት ለሟርተኝነት ያጋልጠናል። የኛና ለኛ ካልሆኑ ሁሉ ጋራ ያጣላናል። በዚህ እምነት ወገናዊ ምድራዊ ሥራን ሰራበታለን። ለኛ ባይመቹም ጌታ ሊመራቸው ሊጠቀምባቸው የሚችላቸውን በበጎ ህሊና የማየት ነገር ይጠፋብናል። በተደረገልን መልካም ብድራት ተመጻዳቂዎች እንሆናለን። ጌታ ለኛ ብቻ ልዩ ሆነ ስለኛ ከሌሎች ጋር የተጣላ እኛን እየባረከ ሌሎችን የሚያሳቅቅ አድርገን የበጎራ መንፈስ አምላካችንን ከልለን በስጋ ጥሩ ውስጥ እንከተዋለን። እንደዛ የሚቀመጠው ዳጎንና ጣዖት ነው እንጂ የእስራኤል አምላክ በስፍራ የማይወሰነው በሰው ምኞት የማይጣጠረው ቅዱስ እግዚአብሔር ግን እንዲህ ላለ እምነት አጎበድድም። መንፈሳዊ ነገርን የጌታ ጉዳይ የግል ህይወታችንን አማክሎ ማየት ክፉ ህይወትን ያመጣብናል። ክፋታችን መንፈሳዊ ምክንያት ስለሚኖረው በቀላሉ የማይታይ ሊሆን ይችላል። በጌታ ስም፣ በመንግስቱ ስም፣ በመጽሐፍ ቅዱስ ቋንቋ፣ በጸሎት የተሸፈነ ስለሆነ ነጭ ልብስ የለበሰ ግብዝነትና ስጋዊነት ነው። በዚህ ስንሞላ ራሳችንን ከሰበክነው ከጌታ ቃል ጋራ የማያጣጥም ኑሮና ህይወት እንኖራለን። የጌታ ፈቃድ የሚከናወንበትን የተሰጠ ህይወት ያለ እምነት ጭርሶንም ግን ልንኖር አንችልም። እምነት እጅግ በጣም አስፈላጊ ነገር ነው። ሰው ያለ አየር እንደማይኖር ሁሉ መንፈሳዊ ህይወቱን ያለ እምነት መኖር የሚችል ማንም ሰው የለም። ጻድቅ በእምነት ይኖራል ያለ እምነት እግዚአብሔርን በአካሄዳችንም ሆነ በኑሯችን ልናስደስተው አንችልም። እስራኤል ወደ ግብጽ መግባቱም ሆነ ለአብርሃም ሆነ ለተከታዮቹ ጥያቄ የሚፈጥር ሊሆን ይችላል። እነዚህ እግዚአብሔር ሰዎች ሁሉ የማይመቸውንም የሚመቸውንም ታሪካቸውን ለሰው ህይወት ለራሳቸው ኑሮ ግራ የሚገባቸውን ሁሉ አምላክን በመታዘዝ መንፈስ ፈቃዱ ሊያደርግባቸው በመገዛት መንፈስ ስለወሰዱት ከዘመኖቹ ለይቶ አብርሃምን ከነአን ማግባቱም ሆነ ከከነአን ወደ ግብጽ መግባታቸው ሁሉ በእምነት የተቀበሉት እንደሆነ እናያለን። ዮሴፍ ግራ ይግባው ሰው ሆኖ ግራ ያጋባው እንጂ የሚኖረው ህይወትና አካሄዱ በእስር ቤት የሚኖረው ኑሮም ሆነ ከእስር ቤት ወጥቶ የሚኖረው ኑሮ ሁሉ በእግዚአብሔር ፊት የሚኖር ጻድቅ እግዚአብሔር ሰው ነበር። ክብር ለጌታ ይሁን። ውድ ወገኖቼ ምኞታችን እስኪሰራ ድረስ የመታዘዝ መንፈስ የሚያቀታን ከሆነ የእምነት ህይወት መኖር አንችልም። በጊዜውም አለጊዜውም ግራ እንኳን በሚገባን ሁኔታ ሁሉ ለአምላክ የተሰጠ እግዚአብሔርን የሚፈራ ፈቃዱንም የሚሻልብ ሁልጊዜ ሊኖረን ይችላል ሊገባልም ከኛም ይጠበቅብናል። በእስር ቤት ቢሆን እግዚአብሔርን ልናምነው ይገባል። በነጻነት ህይወት ቢሆን እግዚአብሔርን ልናምነው ይገባል። ስራተን ቢሆን እግዚአብሔርን ልናምነው ይገባል። ታመን አልጋ ላይ ብንሆን እግዚአብሔርን ልናምነው ይገባል። በመስዋዕትነት የተሰነጠቁት በመጋዝ የተቆረጡት እግዚአብሔርን እያመኑ ሞቱ። ነገስታትን ድል የነሱም ደግሞ እያመኑ ድል ነሱ። የሁለቱም እምነት የድል አድራጊ እምነት ነው። ለኛ ጥቅም የሆነውን ብቻ እየመረጠን አምናለሁ ብንል ይሄ ፋናቲክነት ካልሆነ በስተቀር ለአምላክ ፈቃድ ያደረ እምነት አይደለም። ከአብርሃምና ከዮሴፍ ህይወት የምንማረው እግዚአብሔር በህይወታቸው በመከራቸው ሆነ ጥያቄ ሊፈጥር በሚችል ነገራቸው ሁሉ እግዚአብሔርን ያመኑ የኖሩት ኑሮ እንዴት የክብር ታሪክን በእስራኤል ህይወት ውስጥ እንደፈጸመ እንመለከታለን። የሰማነውን እግዚአብሔር ይባርክልን። የሰማችሁት ሁሉ ለመታነጻችሁ፣ ለበረከታችሁ፣ ለመጽናናታችሁ፣ ለመመለሳችሁ፣ ለመስተካከላችሁ ይሁንላችሁ። ጌታ ኢየሱስ ይባርካችሁ።
አድማጮቻችን ስታዳምጡ የቆያችሁት የቃል ኪዳን ወንጌል የሬዲዮ አገልግሎት ነው። ትምህርቱን አዘጋጅቶ ያቀረበላችሁ መጋቢ ተስፋዬ ኃይሌ ነው። ፕሮግራሙ የሚተላለፈው በሳምንት አንድ ቀን ዘወትር ረቡዕ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ድረስ በ13.810 ሜጋሄርዝ አጭር ሞገድ ላይ ነው። ስለ ፕሮግራማችን አስተያየት ወይንም ጥያቄ ቢኖራችሁ እንደዚሁም ትምህርቶቹን በካሴት ለማዘዝ የምትሹ በሚከተለው አድራሻ አግኙን። Covenant Gospel Ministry, P.O. Box 11176, Alexandria, Virginia 22312, USA. በስልክ ቁጥር 7036710995. በኢሜይል ልታገኙን ለምትሹ የኢሜይል አድራሻችን tasfayehaile@yahoo.com ነው። አድማጮቻችን በሬዲዮ የምናቀርባቸውን መንፈሳዊ ትምህርቶች በኢንተርኔት ለማዳመጥ ከተለያዩ የተጠቀሱትን ዌብሳይቶች ወይም ድረ ገጾች ይጎብኙ። www.wangel.org ወይም www.covenantgospelministry.org። በሚቀጥለው ረቡዕ ምሽት በተመሳሳይ ዝግጅት እስከምንገናኝ ድረስ በጌታ ሰላም እንሰናበታችኋለን።